Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 7 2013 ዓ.ም ምህረት ዝግጅታችን ጀመረ።
የኤርትራ ኢኮኖሚ በጣም ተዳክሟል። የኤርትራ የሰው ኃይል በጣም ተዳክሟል እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የምታገኘው ጥቅም የለም ብለው የወሰኑ ይመስላል። እንግዲህ ይሄ የእሳቸው ቃል አይደለም፣ የኔ ትርጉም ነው።
ይሄ ከባድሜ ጦርነት 1990 በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ እዚህ ያልጠበቁት ጉዳይ ነው።
የኢትዮጵያና የኤርትራን ግንኙነት በተመለከተ በርከት ያሉ ጥናቶችን ያጠኑና በዛ ያሉ የጥናት ጽሑፎችን ያቀረቡት ፕሮፌሰር ሹመት ሽሻኝ ከባህር ዳር እንዲሁም ፕሮፌሰር ተከስተ ነጋሽ ከስቶኮልም ናቸው። በኢትዮጵያና በኤርትራ
ስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በቤንሻንጉል ጉሙዝ ክልል በመተከል ዞን የሕግ የበላይነትን ለማስከበር የአማራና የቤንሻንጉል ጉሙዝ ክልሎች ከፌዴራሉ መንግስት ጋር በመቀናጀት እየሰሩ መሆኑን የክልሎቹ ርዕሳነ መስተዳድሮች በጋራ አስታውቀዋል። ከሀገር ውስጥ የዜና ማሰራጫዎች በተገኙ ዘገባዎች መሰረት ከሐምሌ 2012 ዓ.ም ተመረጀ ጀምሮ ህዝቡን ሲያሸብሩ የቆዩ ወደ 504 የሚጠጉ ተጠርጣሪዎች በቁጥጥር ስር ውለዋል ያሉት ርዕሰ መስተዳድሮቹ የፖለቲካና የህግ እርምጃዎቹ ተጠናክረው ይቀጥላሉ ብለዋል። ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎችን በሚሊሻ ደረጃ በማደራጀት ራሳቸውንና አካባቢያቸውን እንዲጠብቁ የሚደረግ መሆኑንም ጠቁመዋል። በክልሉ የተቋቋመው ኮማንድ ፖስት ከአማራ ክልል ጋር ሆኖ ጠንካራ ስራ እንዲሰራ አቅጣጫ ተሰጥቷል ሲሉም አክለዋል። ከ20,000 በላይ ከቀያቸው የተፈናቀሉ ሰዎች እንዲመለሱ መደረጉንም ጨምረው አስታውቀዋል። ካሜሩን ከናይጄሪያ ጋር የሚያዋስናትን ሰሜናዊው ድንበሯ ላይ ያሉትን ከ60 በላይ ትምህርት ቤቶች እንደገና ዘግታለች። ቦኮ ሐራም የሚያደርሰውን ጥቃት እያባባሰ በመሆኑ ተማሪዎችና መምህራኖች ከጥቃት ለመጠበቅ እንደሆነ ነው ካሜሩን የተናገረችው። ልጆቹን ደህንነታቸው ወደሚጠበቅበት አካባቢ አዛውረናል ብለዋል። የጦር ኃይሉ አባላት እነዚህን የተፈናቀሉ ተማሪዎች እንዲያስተምሩ ስምሪት ሰጥተናል ሲሉ የመንግስቱ ባለስልጣናት ተናግረዋል። ከያውንዴ በሚወጡ ዘገባዎች መሰረት የካሜሩን የጦር ኃይል ቦኮ ሐራም በጦር መሳሪያ ጥቃት የማድረስ አቅሙን ስላዳከመበት በአሁኑ ወቅት በይበልጥ አጥፍቶ ጠፊ ጥቃት ላይ እንዳተኮረ ነው የተገለጸው። በፈረንሳይ የተለያዩ ከተሞችና አካባቢዎች ኮሮና ቫይረስን ለመከላከል የታቀዱት አዲስ የእንቅስቃሴ ገደቦች ስራ ላይ መዋል ጀምረዋል። ፓሪስና ሌሎች ወደ 7 የሚሆኑ ከተሞች ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት የሰዓት እላፊ ታውጆ ዛሬ ስራ ላይ ውሏል። ለአራት ሳምንት ገደማ ይቆያል ነው የተባለው። ቤልጅየምም አገር አቀፍ የሰዓት እላፊ አውጃለች። ዛሬ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳስታወቀው በቫይረሱ በዓለም ዙሪያ የተያዙ ሰዎች ብዛት 39.3 ሚሊዮን ደርሷል። በበሽታው ሳቢያ የሞቱትም 1.1 ሚሊዮን መድረሳቸውን አስታውቋል። ዩናይትድ ስቴትስ ውስጥ በቫይረሱ የተያዘው ሰው ቁጥር ከ8 ሚሊዮን ያለፈ ሲሆን ህንድ ደግሞ 7.4 ሚሊዮን መግባቱን ይፋ አድርጋለች። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዛሬ ጄኔቫ ላይ በሰጡት መግለጫ እንዳስታወቁት ላለፉት 4 ቀናት በተከታታይ በቫይረሱ የሚያዘው ሰው ቁጥር በየቀኑ ከምንጊዜውም የበለጠ ያለው ሆኖ ተገኝቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ አፍጋኒስታን ውስጥ አልቃይዳ የደቀነውን ስጋት ያናናቀች መሆኑ አሳሳቢ ነው ተባለ። ዓለም አቀፍ የጸረ ሽብርተኝነት ጉዳይ ባለስልጣናት ዋይት ሃውስ ለ19 ዓመታት ሲካሄድ ከቆየው የአፍጋኒስታኑ ጦርነት አሜሪካውያን ወታደሮችን እናስወጣለን የሚል የተጠበቀ አቋም መያዙ በአልቃይዳ ጥንካሬና ተሰሚነት ጉዳይ ግንዛቤ ያለያዘ ነው ብለዋል። ዋና የዩናይትድ ስቴትስ ባለስልጣናት ግን አልቃይዳ አፍጋኒስታን ውስጥ እየተዳከመ ነው ማለታቸውን እንደቀጠሉ ናቸው። ባለፈው መስከረም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቢሮ ዋሽንግተን በሆነው አትላንቲክ ካውንስል ባደረጉት ንግግር አፍጋኒስታን ያሉት የአልቃይዳ አባላት 200 አይሞሉ ማለታቸው ይታወሳል። ይበዚህ እንዳለ ፕሬዚደንት ትራምፕ ባለፈው ሳምንት በትዊተር ገጻቸው አፍጋኒስታን ያሉት የዩናይትድ ስቴትስ ወታደሮች በሙሉ እስከ አውሮፓውያን አቆጣጠር ታህሳስ 25 ድረስ ወደ ሀገር መመለስ አለባቸው ያሉት ቢሆን የሚፈልጉትን ያመለከቱበት እንጂ ወታደራዊ ትዕዛዝ አይደለም ሲሉ የፕሬዝዳንቱ የጸጥታ አማካሪ ተናገሩ። አክለውም እስከሚቀጥለው 2021 ዓመተ ምህረት መጀመሪያ አፍጋኒስታን የሚኖሩት አሜሪካውያን ወታደሮች ቁጥር ወደ 2500 እንዲቀነስ የወጣውን እቅድ ፕሬዝዳንቱ በድጋሚ ያረጋግጡበት ነው ሲሉ የብሔራዊ ጸጥታ አማካሪያቸው ሮበርት ኦብራያን አመልክተዋል። አዘርባይጃን እና አርሜኒያ በአጨቃጫቂዋ እና ጎርኖ ካራባክ ክፍለ ግዛት በዛሬው ዕለት በደረሰው ጥቃት አንዱ ሌላውን እየወነጀሉ ናቸው። ከአንድ ሳምንት በፊት በሩሲያ ሽምግልና ስራ ላይ የዋለው ተኩስ አቁም ተጥሶ ግጭቱ ሊቀጣጠል መሆኑን የሚያመለክት እንደሆነ እየተገለጸ ነው። ዛሬ ጋንጃ በመትባል ከተማ የአርሜኒያ ኃይሎች ባደረሱት የሚሳኤል ጥቃት 13 ሰዎች ሲገደሉ ወደ 50 የሚሆኑ ቆስለዋል ስትል አዘርባይጃን ከሳለች። አርሜኒያ በበኩሏ ከአዘርባጃን በኩል የሚፈጸመው የመድፍ ጥቃት ተባብሶ ቀጥሏል ስትል ወንጀላለች። በመጨረሻም የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደርን ዛሬ በተካሄደው አጠቃላይ ምርጫ በከፍተኛ ድምጽ አሸንፈዋል። 2/3 የመራጭ ድምጽ ተቆጥሮ ከወዲሁ የሳቸው ሌበር ፓርቲ 49% እንዳሸነፈ ታውቋል። ከፓርላማው 120 መቀመጫ 64 ገደማውን ይይዛል ተብሎ ነው የሚጠበቀው። ጠቅላይ ሚኒስትሯ በኮሮና ቫይረስ ወረርሽኙ ምላሻቸው እጅግ ከፍተኛ አድናቆት ማትረፋቸው የሚታወቅ ነው። 5 ሚሊዮን ህዝብ ባላት በኒውዚላንድ በኮቪድ-19 ምክንያት ለህልፈት የተዳረጉባት 25 ሰዎች ብቻ ናቸው። አልማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 6 2013 ዓመተ ምህረት ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመክታት በተወሰነው አካላዊ መራራቅ ውሳኔ መሰረት የምትከታተሉትን ቅንብር እናስደምጣችሁ ከየቤታችን ሆነን ነው። በፌስቡክ አት ቪኦኤ አምሃሪክ እንዲሁም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቅዳሜ ምሽት ውይይት እንለፍ። የኢትዮጵያና የኤርትራ ግንኙነት ምንነትና መጽጣ የአካባቢው ሰላም አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሽ ውይይት አዘጋጅተናል። ወቅታዊና የሁለቱን ህዝቦች ቀጣይ ጣዎች ጭምር የሚመረምሩ ጭብጦች የሚታዩበትን ውይይት ተከታተሉ። እንግዶቹን ያወያየው አሉላ ከበደ ነው። ወደ ውይይቱ።
ሽመት ሻኝ እባላለሁ። የታሪክ ኤመረተስ ፕሮፌሰር ነኝ። ቀደም ሲል ከቨርጂኒያ ሪታየር አድርጌ አሁን ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛሉ።
እኔ ደግሞ ተከስተ ነጋሽ እባላለሁኝ። ኤመሪትስ ፕሮፌሰር በታሪክ የታሪክ ሰው ነኝ። የምኖርበት ሀገር ስዊድን ሀገር ነው። ጡረታ ወጥቻለሁ። እንደ ሹመት ጥሩ አጋጣሚ አላገኘሁም ለማስተማር ሙሉ በሙሉ ጥረተኛ ነኝ።
አመሰግናለሁ። ጥረተኛም ቢሆኑ በኢትዮጵያና ኤርትራ ጉዳይ ላይ ከመጽሐፍ እንዳልቦዘኑ ተመልክቻለሁ። በቅርብ ጊዜ የወጣ አንድ መጽሐፍ ላይ ያበረከቱትን ጽሑፍ ኋላ ላይ እናነሳለን። ውይይታችን የሚያተኩርባቸውን አበይት ጭብጦችና ዳራ ለማስያዝ የሚረዱ ጥቂት ነጥቦችን ለመንደርደሪያ ላስቀድም። በአንድ ወቅት ያለቀና ያበቃለት ወደ ቀድሞ ወይም ወደ ተሻለ ሁኔታ ሊመለስም ከማይችልበት ቦታ የደረሰ የሚመስል ግንኙነት እዚህ መድረሱ በእጅጉ ያስገርማል። የኢትዮጵያና የኤርትራ ግንኙነት ነው የምናወራው። 100 ሺህ ህዝብ ያለቀበት ጦርነት ተከትሎ ውጥረት የሰፈነበት 17 ዓመት ገደማ ያሳለፉ ሁለት ሀገሮች ዳግም ወደ ጦርነት ሊሳቡ የሚችሉባቸው በርካታ ፍጥጫዎች ውስጥ ያለፉ ሁለት ጎረቤቶች ባልተጠበቀ ሁኔታ ግን በመሐከላቸው ሰላምና አርቅ መስፈን ብቻ ሳይሆን መሪዎቻቸው ባጭር ጊዜ ውስጥ የተጠበቀው ዳጅነት መመስረታቸውና ተደጋጋሚ ጉብኝቶቻቸው የየለት ገጠመኝ መምሰል ይዘዋል። የሁለቱ ሀገሮች ሰላም ከሁለቱ ሀገሮችና ህዝቦች ባሻገር ለአፍሪካ ቀንድ ሰላምም ጭምር ያለውን ከፍ ያለ ፋይዳ መረዳት አያዳግትም። ታዲያ ጎልቶ ከመታየው የሁለቱ መሪዎች መልካም ወዳጅነት ባሻገር ከሀገሮቹ ብሔራዊ ጥቅም የሁለቱ ሀገሮች ህዝቦች ጥቅሞች አንጻር ለመመርመር ብንሞክር በመሪዎቹ ተደጋጋሚ ጉብኝቶችና ንግግሮች ከምንሰማው አልፈን በሁለቱም በኩል የፖለቲካ ተቀናቃኞቻቸው ከሚያቀርቧቸው ነቀፌታዎችም አልፈን እያደረጓቸው ስላሉ ጉዳዮች በርግጥ በተጨባጭ እናውቅ ይሆን? ለመሆኑ የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ ነው ያለው? ፕሮፌሰር ተከስተ ከርሶ ልጀምር።
እሺ፣ እንግዲህ ለኔ አስተያየት በኢትዮጵያና በኤርትራ ያለው ግንኙነት በጣም ጥሩ ነው ባይ ነኝ። ይህ ሆኖ ከዚህ በፊት የነበረው ጦርነት የ20 ዓመቱ ጦርነት በዋናው ደረጃ በኤርትራ በኢሳያስ የሚመራ መንግስትና በኢትዮጵያ በህወሓት የሚመራው መንግስት የተደረገ ጦርነት ነበረ። ይሄ 20 ዓመት የፈጀ ጦርነት የኖ ዎር ኖ ፒስ የሚባል ሁኔታ ባለቀበት ጊዜ አሸናፊ ሆነው የወጣው በኢሳያስ አፈወርቂ አስተያየት የኤርትራ መንግስት ነው። ምክንያቱም በኢሳያስ አፈወርቂ አስተያየት ጦርነቱ በኢትዮጵያና በኤርትራ አልነበረም። ጦርነቱ በኤርትራና ህወሓት የሚመራው የኢትዮጵያ ህገወጥ የሆነ መንግስት። ይህ ነው እንግዲህ የኤርትራ መንግስት አስተያየት። በዚሁ አስተያየት የተነሳ ለ20 ዓመት ሙሉ ሲዋጋ ቆይቶ ህወሓት ስልጣን በለቀቀበት ቀን ኢሳያስ እኔ እኮ ከድሮም ከኢትዮጵያ ጋር ምንም ጥላቻ የለኝም የኤርትራ ህዝብ የለውም ብሎ ወደ አዲስ አበባ መጓጓዝ የጀመረው ይህ ሁኔታ ስለተከሰተለት ነው። እና አሁን የሁለቱ ሀገሮች ግንኙነት ጥሩ ነው፣ ግን በሚፈልገው መንገድ እየተካሄደ አይደለም። ምክንያቱ የትግራይ ክልል መንግስት በመሀል አለ። ህወሓት የሚመራው የትግራይ ክልል መንግስት ለብዙ አመት ከኤርትራ መንግስት ሲዋጋ የነበረ ስለሆነ ይህ በትግራይ መንግስትና በኤርትራ መንግስት ያለው ጦርነት ስላላለቀ ኤርትራና ኢትዮጵያ በሚፈለግበት መንገድ ግንኙነታቸው ሊያራምዶ አልቻሉም ነው የሚሉት።
መልካም። የሁለቱ ሀገሮች ግንኙነት በምን አይነት ደረጃ ላይ የሚለውን ነው ፕሮፌሰር ተከስተ የተመለከቱት። ፕሮፌሰር ሹመት በርሶን በኩል ይህንን ጥያቄ እናስቀድምና ሌሎች ምናልባትም ከግራ ቀኝ ሊታዩ የሚችሉ ጭብጦችን እንመለከታለን።
እሺ፣ እንግዲህ እርግጥ ተቃዋሚዎቹ ምን የተጨበጠ ነገር ተያዘና ነው ይህ ከሁለቱ መሪዎች አልፎ ወደ ተቋማዊ ድርጅት አልተሸጋገረም በሚል ነቀፌታ ሰነዝራሉ። እሱ ይገባኛል። ነገር ግን አሁን እንኳን ባለው ሁኔታ በተጨባጭ የሚታዩ ስኬቶች አሉ ነው ምልኔ። ምንም እንኳ ጦሩ ከባድም ባይነሳም ወደ ጦርነት የመግባት እድሉ እጅግ በጣም ቀንሷል። የሁለቱም ጦር እንደ ድሮው የሆነች ነገር ብትፈጠር ቀጥታ ወደ ውጊያ የሚገባበት ጊዜ አይደለም። ለትልቅ ስኬት ነው። ምክንያቱም እንደገና መልሶ ወደማያባራ ሌላ ዙር እልቂት ሊያመራ የሚችል እጅግ በጣም አስጊ ቀጠና ነው የነበረ። ያንን ሁኔታ በተወሰነ መንገድ አርግበውታል እና እኔ ይህ ትልቅ ስኬት ነው ነው የምለው። ሁለተኛ፣ በዚህ አጋጣሚ የህዝቡ እውነተኛ ፍላጎት ምን እንደሆነ ይህ በግልጽ አሳይቶናል። ድንበሩ እንደተከፈተ ጊዜ በሰዎች ፊት ላይ ያየነው ገጽታ በእውነቱ የህዝቡ ልብ በሁለቱም በኩል የት እንዳለ በግልጽ ያሳየ ሁኔታ ነው። ይህም በስኬት ነው ይህን የምቆጥረው። ሶስተኛ፣ አሁን አንዱ የአንዱን ሽፍታ እየቀለበ አይደለም። አስመራ ላይ ሆነው ኢትዮጵያ ላይ የሚያሴሩ ወይንም አዲስ አበባ ላይ ሆነው ኤርትራ ላይ የሚያሴሩ ተቃዋሚ ኃይሎች የሉም። አንዱን ለማጥቃት የአንዱን ተቃዋሚ እያጎለበተ የሚልክበት ሁኔታ የለም። ሌላው ደግሞ ሁለቱም ሀገሮች አሁን ከሌላ የውጭ ኃይል ጋር በመወገን አንዱ ለሌላው አደጋ ከመሆን ታቅበዋል። አሁን ባለው እጅግ በጣም አስጊ ሁኔታ ላይ ኤርትራ ሄዳ ከሌላ ብትወግን ወይም ኢትዮጵያ ኤርትራን ከሚያጠቃ ሌላ የውጭ ኃይል ጋር ብትወግን በእነዚህ ሀገሮች ላይ ሊደርስ የሚችለው ኪሳራ እጅግ በጣም ከባድ ነው እና እነዚህ ቀላል ስኬቶች አይደሉም። እርግጥ ከዚህ አልፎና ተሻግሮ ቢሄድ ኖሮ እንወድ ነበር። ግን ነቃፊዎቹ እንደሚሉት እንዲሁ መርህ አልባ የሆነ የሁለቱ መሪዎች ሽር ጉድ ብቻ አይደለም። አሁንም በተጨባጭ የተከሰተና የተገኘ ውጤት አለ፣ ለሁለቱም ሀገሮች የጠቀመ።
መልካም ፕሮፌሰር ተከስተው ደርሶ መጣለው። ባለፈው ሳምንት በፀሐይ አሳታሚ ድርጅት ታትሞ ለንባብ በበቃው ቀደም ብዬ በመግቢያው በጠቆምኩት መጽሐፍ ላይ በዚሁ ርዕስ ላይ ያተኮረ ነው። ኢትዮጵያና ኤርትራ የሰላም ግንኙነታቸው ምንነት ይላል። በግርድፉ ወደ አማርኛ ሲመለስ ሰባት ምሁራን ናችሁ ጥናታዊ ጽሑፎች ያቀረባችሁበት። ለኢትዮጵያና ለኤርትራ ሰላም መረጋገጥ መልካም እድሎች ወይም አጋጣሚ የሚል አንድምታ ያዘለ ጥናታዊ ጽሑፍ አቅርበዋል። በበኩሎ ውጥረት በሰፈነበት የሁለቱ ሀገሮች ግንኙነት ለታየው ለውጥ ከጽሑፉ የወሰድኩት ነው ማነሳው። ይህ ለውጥ ከመታየቱ አስቀድሞ በነበሩት 17 ዓመታት ውስጥ በሁለቱ ሀገሮች ውስጥ የተከሰቱ ለውጦች አመቺ ሁኔታ መፍጠራቸውን በጽሑፉ ይጠቁማሉ። ለዚህ ያበቁ በርካታ ምክንያቶች መኖራቸውንም ከግምት ማስገባት አስፈላጊ ነው ይሉና ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያና ኤርትራውያን ሁለት ህዝቦች ናቸው የሚለው አነጋገር ከዛሬ በኋላ እውነታው ያልገባው ሰው የሚጠቀመው ነው ይላሉ። በትግርኛ ከተናገሩት ወደ እንግሊዝኛ መልሰው የጠቀሱት ነው ማስታውሰው መጠቅሰው። ኢትዮጵያውያንና ኤርትራውያን በሁለት ሀገሮች ውስጥ የሚኖሩ አንድ ህዝብ ናቸው ያሉበትን ይህን ንግግራቸውን ያስታውሱና 50 አመታት ከኢትዮጵያ ጋር ሲዋጉ የነበሩ ሰው የተናገሩት ንግግር በቁም ነገር መወሰድ ይቻላል ወይ ብለው ይጠይቁና በርግጥ ይቻላል ሲሉ ይመልሳሉ። እስኪ ያን የሚቃረን የሚመስል ሐሳብ በጽሑፎ በስፋት የተመለከቱትን ለአድማጮች እናጋራ።
ፕሬዚደንት ኢሳያስ አፈወርቂ ደጋግመው የኢትዮጵያና የኤርትራ ሁኔታ ሲገልጹ በኢትዮጵያና በኤርትራ የድንበር ግጭት የለም፣ የኛ ድንበር እንኳን አናውቀውም አሉ። ከስድስት ወር በፊት ፕሬዚደንት ኢሳያስ አንድ ትልቅ ኢንተርቪው ሰጥተው ነበረ። ምክንያቱ ድንበሩ እኛ ከመወለዳችን በፊት የተሰመረ ድንበር ነው። ለምንድን ነው በኤርትራና በኢትዮጵያ ይህን ያህል ሰው የፈጀ ጦርነት ሊካሄድ የተቻለ ብለን በምንጠይቅበት ጊዜ በፕሬዚደንት ኢሳያስ አስተያየት በኢትዮጵያ በህወሓት የሚመራው መንግስት ኤርትራ በኢትዮጵያ ውስጥ በኢኮኖሚ መስክ እንዲንቀሳቀስ ስላልፈለገ ነው እና እኛ ኤርትራኖች ከኢትዮጵያ ስላስወጣን ነው። ይህ የወያኔ የአግላይነት ፖለቲካ ነው ጦርነት ውስጥ የከተተን። ጦርነቱ ደግሞ የጀመረው ወያኔ ነው። እኛ ምንም አማራጭ አልነበረንም። አሁን እሱ ከስልጣን ከለቀቀ በኋላ ከኢትዮጵያ ጋር ምንም የሚያጣላ ነገር ስለሌለ አንድ መሆናችንን በተግባር እየገለጽን ነው የሚሉት። ይህ አስተያየት እኔ ስመዝነው መሰረት ያለው አስተያየት ነው። ምክንያቱ በ1991 ኤርትራ ነጻነት እንደወጣች የኤርትራ መንግስት ከኢትዮጵያ ጋር ኮንፌዴሬሽን ለመመስረት እንፈልጋለን ብሎ ለኢትዮጵያ መንግስት አስታውቆ፣ በዛን ጊዜ ግን የኢትዮጵያ መንግስት በህወሓት መሪነት ተደራጀ ስለነበረ ህወሓት እናንተ ኤርትራ ነጻነቷ ትፈልጋለች ብላችሁ ስለተታገላችሁ አሁን ነጻነታችሁ ይዛችሁ ሂዱ፣ ኢትዮጵያ ለእኛ ናት የሚል መልስ ነው የተሰጣቸው። ስለዚህ ከድሮ ጀምሮ የኤርትራ መንግስት የፕሬዚደንት ኢሳያስ አቋም ኤርትራና ኢትዮጵያ በፌዴሬሽን ይሁን በኮንፌዴሬሽን ይሁን ኢንቴግሬት በኢኮኖሚ መስክ፣ በፖለቲካ መስክ፣ በባህል መስክ ተባብረው ኢንቴግሬትድ ሆነው እንዲቀጥሉ ነበር ዋናው ዕላማቸው። ይህ በኤርትራ መሪ አስተያየት ህወሓት የማይቀበለው
ሆኖ ስለተገኘ እዚሁ ላይ ተደረሰ እና አሁን በ2020 የኤርትራ ኢኮኖሚ በጣም ተዳክሟል። ኢኮኖሚ ተዳክሟል። የኤርትራ የሰው ኃይል በጣም ተዳክሟል እና ኤርትራ ባለችበት ሁኔታ አሁን ከኢትዮጵያ ተለይታ የሚታገኘው ጥቅም የለም ብለው የወሰኑ ይመስላሉ። እንግዲህ ይሄ የእሳቸው ቃል አይደለም፣ የኔ ትርጉም ነው።
እርስዎ ይህን ከተመለከቱት ይህን ድምዳሜ የደረሱት?
አዎ።
መልካም ፕሮፌሰር ሽመት፣ ፕሮፌሰር ተከስተ ካነሷቸው አንዳንድ ነጥቦች የሚለጥቅ ጥያቄ ላስከትል። የሁለቱ አገሮች ወዳጅነት በርግጥም ዘለቄታ ያለው ሰላምና የጋራ እድገት ሊፈጠር ይችላል የሚለውን እምነት ብንቀበል ለሁለቱ አገሮች ዘላቂ ሰላምና ብልጽግና መሰረት ናቸው የሚባሉትን ጉዳዮች መጠየቅ ይጋብዛልና፣ አንደኛ የሁለቱን አገሮች ብሔራዊ ጥቅም፣ ከሁሉም በላይ ግን በተቃዋሚዎቻቸው በይበልጥ ይተቻል በየአገሮቻቸው ካሉ ያልፈቷቸው ችግሮች ሁለቱም ሀገሮች እጅግ አደገኛ ሁኔታ ውስጥ መኖራቸውን የሚያሳዩ ሰሞንኛ ጉዳዮች ጭምር አሉ። በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ ግጭቶች ይታያሉ። የፖለቲካ አለመረጋጋት አለ። በኤርትራ ተቃዋሚዎች ሁሉን ያቀፈ ሀገራዊ ሁኔታ አልተፈጠረም የሚለው ጥያቄያቸው በተደጋጋሚ ይሰማል። ባለፈው ዓመት በተከታታይ ዓለም አቀፍ ዘመቻ ሲካሄድ ነበር፣ ወጣቶች ጭምር ያሉበት። የየጓዳቸውን ችግሮች ከግምት ያስገባ ነው ወይ የሁለቱ መሪዎች ግንኙነት? ከነኚህ ችግሮች አንፃር እንዴት ይታያል ፕሮፌሰር ሹመት?
አዎ፣ እንግዲህ መጀመሪያ አስገዳጆችን ኃይሎች ላንሳቸው እና እዚያ ደግሞ ወደ ችግሮቻቸው እሄዳለሁ። አሁን ኤርትራና በኢትዮጵያ መካከል ያለው ሁኔታ በታሪካቸው በመቼም ጊዜ ታይቶ የማይታወቅ ነው። እናውቃለን እንደ ፈረንጆች አቆጣጠር ከ1890 ጀምሮ እስከ 1941 በጣሊያን እጅ ነበረች። የሚቀጥለውን 10 ዓመት በእንግሊዝ፣ ከዚያ በኋላ ከኢትዮጵያ ጋር በፌዴሬሽንም በሁለቱም የነበረበት ጊዜ አለ እና እንደዚህ አይነት በሁለቱ ከመደብ ወዲህና ወዲያ ባለው አካባቢ የህብረት አጥር ታጥሮ አይታወቅም። ይህ አይነት ህይወት ሁለቱም አገሮች ኑረው አያውቁም። ይሄ ከባድሜ ጦርነት ከ1990 በኋላ የተጣለው አጥር ከዚህ በፊት ሁለቱም ማህበረሰቦች አይተውት የማያውቁትና በታሪካቸውም ስላልደረሰ ተዘግተው ያልጠበቁት ጉዳይ ነው እና የዚያን ውጤት ደግሞ በሁለቱም አገሮች ላይ ያየነው ነው። ይህንን የሁለቱም አገሮች ኢንተረስት ተነጋጋሪ መሆኑ ጣሊያን እንኳን ሊዞት በነበረበት ጊዜ ይህን ያህል ለውጥ እንዳልነበረ ድንበሩ እንደው ዝም ብሎ እዛ ስላለ እንጂ የሁለቱም ህዝቦች የኢኮኖሚና ማህበራዊ ግንኙነት ብዙም እንዳላገደው ጣሊያንም በዚህ 40 ዓመት ውስጥ ያደረጋቸው ለውጦች እጅግ በጣም ውስንና መጠነኛ እንደነበሩ ፕሮፌሰር ተከስተ መጀመሪያ መጽሐፉ በደንብ አድርጎ ተንትኖታል። ሁላችንም የተጠቀምበትና መሰረት ያደረግነው ያንን ነው። በዛ ጊዜ እንኳ ያልነበረ የግንኙነት መቋረጥ ነው አሁን ስም ያለው እና እነዚህም የመቼም ደጋግሜ የሚጠቅሰው አንዳንድ ጊዜ ተጣጥቀው የሚቆለጡ መንስያ ልጆች አሉ። እንግዲህ የማያውቅ ዶክተር እነዚህን ሁለቱም ለያ ያለው ሲል ሁለቱም እንዲገላቸው ይችላል እና በኤርትራና በኢትዮጵያ ግንኙነት መካከል የተካሄደው ሁኔታ ይሄ ነው። ይሄ አስገዳጅነት ይመስለኛል በመጨረሻ ፕሬዚደንት ኢሳያስንም እንዲሁም ደግሞ ጠቅላይ ሚኒስትር አብይን ይህንን ሁኔታ እንዲገፉበት ያበረታታቸው በሁለቱም በኩል ያዩቸው የማያዛልቅ አይነት ሁኔታ ይመስለኛል። ኢትዮጵያ ለኤርትራ እንግዲህ 86% የውጭ ንግዷ ከኢትዮጵያ ጋር ነው የነበረ። ኢትዮጵያ ደግሞ 2/3 የውጭ ንግዷን በኤርትራ በኩል ነበር የምታሳልፈው። እነዚህ ሀገሮች ያንን አተው ነው አሁን ለመኖር እየጣሩ ያሉት እና ይሄ ሁኔታ አይኑሮ ላለው አመራር አስገዳጅ ነው እና የዚህም ጫና ይመስለኛል ፕሬዚደንት ኢሳያስም ያለ ሁኔታ እንዲረዱት ጠቅላይ ሚኒስትር አብይም ቢሆን ይህንን አይነት ጥረት እንዲያደርጉ ያስገደዳቸው። ሌላ አሁን አሉላ ጠቀስከው ሁለቱም አገሮች ገና ያልተወጣቸው ከባድ ችግሮች አሉ። የኤርትራ የአገር መመስረታ ዳታ ገና ያልተፈጸመ ነው። እርግጥ ለተወሰነ ጊዜ ድል ባመጣው በጎ ፈቃድ ምክንያት የተወሰነ መሰባሰብ እና መታረቅ ተመልክተን ነበር። አሁን ግን ሀቁ እያፈጠጠ ሲመጣ ስራ ውስጥ ያሉ ልዩነቶች እንደገና መልሰው ብቅ ብቅ እያሉ ነው። ኢትዮጵያ አሁን ከፍተኛ የሆነ ቀውስ ውስጥ ነው። ኤርትራን ነገ የሚጠብቃት ይኸው ነው። የተወሰነ ማዕከላዊ መንግስት መላላት በተፈጠረ ጊዜ ያ ደግሞ የማይቀር ነው። ተደብቀው ያሉ ልዩነቶችና ብሶቶች ዘንብለው መውጣታቸው አይቀርም። እዚህ ላይ እንግዲህ ቀደኛ የሆነች ኢትዮጵያ ከጎረቤት ያለች እንደሆነ ኤርትራ ላይ የሚደርሰው ችግር ይታወቃል። ኢትዮጵያም ከዚህ በተሻለ ሁኔታ አይደለም ያለችው። አሁን አገሯ ውስጥ ያለው ውጥንቅጥ በተወሰነ ደረጃ በቁጥጥር ስር ሊቆይ የቻለው እንደው ይህም ቢሆን ቁጥጥር የሚለው ላላ ተብሎ ይሻላል። ከዚህ በፊት የነበረው የኤርትራ ትንኮሳና ሰበልና ሴራ አለመኖሩ ነው እንጂ ካሁን ካለው ኢትዮጵያ ውስጥ ከምናየው መተራመስ ጋር የኤርትራ እጅ ሊገባበት ኖሮ ምን ያህል ይችል ነበረ ይታወቃል። ሌላው እንግዲህ ቅድም ፕሮፌሰር ተከስተም ጠቀስ አድርጎታል። ትልቁ ፈረንጆቹ ኤሌፈንት ኢን ዘ ሩም የሚሉት ህዝባዊ ወያኔ ሀርነት ትግራይ ጉዳይ ነው። ህዝባዊ ወያኔ ሀርነት ትግራይ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሰመረ እንደሆነ ጠቅላይ ሚኒስትር አብይ የበለጠ ይጠናከራሉ የሚል ከፍተኛ የሆነ ስጋት አላቸው እና አሁን እስከምናያቸው ድረስ የሁኔታ እንዳይሳካ ብርቱ ጥረት እያደረጉበት ይመስለኛል። አሁን የተጀመረው ባለፉት ሁለት ዓመታት የተጀመረው መልካም ግንኙነት መስመር እንዳይዝ፣ ወደ ተቋም እንዳይወርድ፣ ዘርዘር ያሉ የኢኮኖሚና የፖለቲካ የትብብር ስምምነቶች እንዳይፈረሙ ከፍተኛ የሆነ እንቅፋት የሆነው አሁን መቀሌ ላይ ያለው ኃይል ነው። ስለዚህ አሁን እዚህ የምንመለከተው እንግዲህ በእነዚህ ልሂቃን አዲስ አበባ፣ መቀሌና አስመራ ባሉት ልሂቃን መካከል የሚደረግ የስልጣን ሽኩቻ ነው። የፕሬዚደንት ኢሳያስ ተቃዋሚዎች ኢሳያስ አሁን የቀናቸው እንደሆነ የበለጠ ይጠናከራሉ፣ እድሜያቸው ይረዝማል የሚል ስጋት አላቸው። እዚህ ደግሞ አሁን ያለውን ኢትዮጵያ ውስጥ የሚካሄደውን ለውጥ የሚቃወሙት ኃይሎች ደግሞ እነ ጠቅላይ ሚኒስትር አብይ የቀናቸው እንደሆነ አልችላቸውም ይህንግላለ። ስለዚህ በተቻለ መጠን ያንን ለማደናቀፍ በየአካባቢው የምናያቸው ጥረቶች አሉ እና ሁኔታውን እጅግ በጣም አስጊ የሚያደርገውም የእነዚህ የሁለቱም ሀገሮች አለመደላደል ነው። ደግሞ ይህንን ሁኔታ በጥበብ ካልያዙትና በተቻለ መጠን ወደኋላ እንዳይመለስ ካላደረጉት የሀገሮቹ መረጋጋት ሊያደርግ የሚችለውን አስተዋጽኦ ያጣል ማለት ነው።
መልካም።
አሁን የተደረገው ሙሉ በሙሉ አጥጋቢም እንኳን ባይሆን በተወሰነ ደረጃ አሁን ላላቸው አንጻራዊ መረጋጋት እንኳን አስተዋጽኦ ያደረገ ይመስለኛል።
መልካም።
የሁኔታ ወደኋላ የተመለሰ እንደሆነ እነዚህ ሀገሮች ወደ ባሰ ቀውስ ይሄዳል።
መልካም። ፕሮፌሰር ተከስተ በፕሮፌሰር ሹመት ከተገለጸው ቀደም ሲል እርሶም ያነሷቸው ፕሬዚዳንት ኢሳያስ ደጋግሞ የሚገልጹት መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው፣ አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን ጠቅሰዋል። በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውን ብሉ ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል፣ ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል።
አድማጮች፣ ውይይቱ አልተቋጨም። በኢትዮጵያና በኤርትራ ጉዳይ ሰፊ ጥናትና ምርምር ካደረጉ ላቅ ያለ ግምት የተሰጣቸውን መጽሐፍት ንባብ ካበቁት ሁለት አንጋፋዊ ታሪክ ምሁራን ፕሮፌሰር ተከስተ ነጋሽና ፕሮፌሰር ሹመት ሲሻይን ጋር የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ፣ የአካባቢውን ሰላምና አያያዝ ጨምሮ ከሁለቱ ሀገሮች ውስጣዊ ሁኔታዎች አንጻር የሚፈትሹበትን ቀሪ ትንታኔ በመጪው ሳምንት ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላና እንግዶቹን እናመሰግናለን። አድማጮች፣ የውይይቱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክና በትዊተር @voamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክና በትዊተር @voamharic ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር VOA ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት VOA 24 ላይ ነው የምንገኘው። ወደ ተከታዩ መሰናዶ እናልፋለን። ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ በብዙሃን ዘንድ የሚነሳው የግጭቶች መበራከት አለም የሰላም ጦት ነው። በዚህ ችግር ውስጥ ደግሞ የወጣቶች ተሳትፎ ተደጋግሞ ይነሳል። ወጣቶች ለምን ወደ ግጭት ይገባሉ? ምንስ መደረግ አለበት የሚሉ ጥያቄዎችን ይዘን መልስ የሚሆን ሐሳቦችን የሚያቀብለን እንግዳ ጋብዘናል። እንግዳችንን ያነጋገረው ሀብታሙ ስዩም ነው። በቅድሚያ ራሱን ያስተዋውቃል።
አለማየ ሰይፉ ባላለሁ። በአሁኑ ሰዓት በህግና የፖሊሲ ጥናት ሁለቱን አጣምሬ እየሰራሁ እገኛለሁ። የምሰራው በተለያየ መስክ በተለይ ከወጣቶች ጋር በተያያዘ ዩዘን ቻይልድ ኢምፓወርመንት የሚባለው ኦርጋናይዜሽን ማኔጅ አደርጋለሁ። እንዲሁም ከአዲስ አበባ ከተማ አስተዳደር ትላልቅ ፕሮጀክቶች ህግና ፖሊሲ ኮምፕላንስ ኮንሰልታንት እያገለገልኩ እገኛለሁ። በተለያዩ ቦታዎች ላይ ከወጣቶች ጋር እንግዲህ የሚያደርጉ ጉዳዮች ላይ ንቁ ተሳታፊ ማለት እችላለሁ።
እጅግ በጣም አመሰግናለሁ። እንግዲህ አለማየሁ፣ ኢትዮጵያን እየገጠሟት ካሉ ችግሮች መካከል ዋነኛ ተደርጎ እንግዲህ በብዙሃን ዘንድ የሚነሳው የግጭቶች መበራከት አሊያም የሰላም እጦት ነው። ለመሆኑ ኢትዮጵያን ወጣቶች በእነዚህ ግጭቶች ውስጥ ያላቸው ተሳትፎ ምን ይመስላል? በግጭቶች ውስጥ ተሳታፊ እንዲሆኑ ያደረጓቸው ምክንያቶችስ ምንድናቸው ተብሎ ይታሰባል?
እንግዲህ ወጣቶች ወደ ግጭት የሚገቡባቸው ምክንያቶች እርግጥ ብዙ ናቸው። ዝርዝር አድርጎ መግለጽ ይቻላል። በዋናነት እንግዲህ ከሚነሱ ምክንያቶች መካከል አንደኛው የአጠቃላይ የሀገሪቷ የፖለቲካ መስመር ከታሪክ ትርክቶች አለመላቀቅ እና እነዚህኑ የታሪክ ትርክቶች የሚያራግቡ የሚመሩና የሚያቀነባብሩ የፖለቲካ ኃይሎች በሀገሪቷ መኖር ናቸው። ወጣቶች የተንጠለጠሉት በሲኒየሮቻቸው ወይም ደግሞ ከወጣቶቹ በእድሜ በገዘፉ የፖለቲካ ኤሊቶች ላይ የተመሰረቱ ናቸው። እነዚህ የፖለቲካ ኤሊቶች ደግሞ የሚመሯቸው አብዛኛዎቹ ነገሮች ተመልክተ ከሆነ በታሪክ ትርክቶች ላይ የተገተሩና ያልተንቀሳቀሱ ወይም ደግሞ ቀዝቃዛ የዓለም ጦርነት በፊት በነበሩ ትርክቶች እና ክርክሮች ላይ የቆሙ በመሆናቸው ወጣቶቹንም ሊያሻግሩ ወይም ደግሞ ወደ 21ኛው ክፍለ ዘመን ሊያሻግሩ ባለመቻላቸው ለእነዚህ የፖለቲካ ትርክት አራማጆች መሳሪያ የመሆን አንዱ መሰረታዊ ምክንያት ነው። ሌላ እንግዲህ ወጣቶች ወደ ግጭት የሚገቡበት ብዬ ማስበው ወጣቱ ሲበስ ራሱ የምትዋወቅ ያመድረክ እጦት አንዱ መሰረታዊ ምክንያት ይመስለኛል። ወጣቶች በአካባቢያቸው፣ በቀጠናቸው፣ በክልላቸው ወይም ደግሞ በዞን እንዲሁም ከፍ ብሎ በአገር ደረጃ አቻ ለአቻ ትውውቅ የሚፈጥሩበት ምንም አይነት መድረክ በአሁኑ ሰዓት በተለይ ባለፉት 20+ ዓመቶች እነዚህ መድረኮች ተበስተዋል ብዬ ነው የማምነው። ለምሳሌ በፊት እንግዲህ ወጣቶች በጣም የሚተዋወቁባቸው መድረኮች መካከል በየአካባቢ ያሉ አማተር ክበቦች እና ማህበራት አሉ። በእነዚህ አማተር ክበቦች እና ማህበራት ውስጥ ወጣቶች ከአንድ አካባቢ ተሰባስበው ተሰጧቸውን ችሎታቸውን እየዳበሩ በዛው አጋጣሚ ደግሞ እርስ በርስ በጣም እየተዋወቁ ማህበራዊ ግንኙነታቸውን ወይም ይሄ ሶሻል ኮሄዥን የምንለውን የሚያጠናክሩበት ፕላትፎርም ነበራቸው። አሁን እነዚህ መድረኮች በአጠቃላይ በሀገሪቷ በተለይ በከተሞች የተዘጉ ናቸው። ወጣቶች እርስ በርስ መተዋወቂያ መድረኩን አጥተዋል። በዚህ የተነሳ አንዱ ለአንዱ ባለመተዋወቁ የግጭት ውስጥ ለመግባት ምቹ መጠለያ ይፈጥሮላቸዋል ብዬ አምናለሁ። ከዚህ በተጨማሪ እንግዲህ ስራ አጥነት የሚያስከትለው የስነ ልቦና ጫናን ተከትሎ እንዲሁም ያንን የተፈጠረውን የስራ አጥነት ሁኔታ እንደ መሳሪያ ለመጠቀም የሚፈልጉ የተለያዩ የፖለቲካ ኃይሎች ወጣቱን በመጠቀማቸው ወጣቱ በቀላሉ ወደ ግጭት ሊቀላቀል የምንችልበት ሁኔታ ተፈጥሯል።
አድማጮች ወጣቶች ግጭቶችን በማባባስም ሆነ በመግታት ረገድ ያላቸውን ሚና በተመለከተ ከህግና ፖሊሲ ባለሙያው አለማየሁ ሰይፉ ጋር እያደረግነው ያለነውን ውይይት ነው በማዳመጥ ላይ የምትገኙት። አለማየሁ ወጣትና ህጻናትን በአስተሳሰብ የሚያሳድጉ መላምቶችን የሚያቀብለው ዩዝ ኤንድ ቺልድረን ኢምፓወርመንት ድርጅት ኃላፊም ነው። ለግጭቶች መባባስ ምክንያቶች ናቸው የሚላቸውን ተጨማሪ ሐሳቦች እንስማ።
ሌላው በተለይ ከመንግስት በኩል ግጭቶችን በኢትዮጵያ ወጣቶች መካከል ግጭቶች በሚፈጠሩ ጊዜ ግጭቶችን የማጣቃል መሰረታዊ የሆነ የመንግስት ችግር አለ እና ይናቃለን። ለምሳሌ ብዙ ጊዜ ወጣቶች ኢትዮጵያ ውስጥ የሚገጩት ወይም በጎሳ ነው ወይንም ደግሞ በሃይማኖት ልዩነት ነው። እነዚህ ደግሞ በፖለቲካ ኤሊቶች የሚረገቡና የሚመሩ ናቸው። መንግስት ደግሞ እነዚህን ግጭቶች ቀለል አድርጎ የማየትና እግርና እግር እንኳን ይጋጫል ብሎ ነገሩን በጣም የማጣጣል። ነገር ግን በትክክል ከተመለከት ነው ወጣቶቹ እየተጋጩ ያሉት በእኔ ሀሳብ የበላይነት ወይም ደግሞ በሌላኛው የሀሳብ የበላይነት ተከራክረው አይደለም እየተጋጩ ያሉ። መሰረታዊ በሆነው በጎሳና በጎሳነትና በሃይማኖት ጀርባ ደግሞ በተቀነቀኑ የፖለቲካ ትርክቶች ላይ ነው እና ግጭቶችን ከማጣጣል ዋናው ነገር ግጭቶችን እውቅና ያለመስጠት ችግር አንዱ ግጭቶችን ከሚያባብሱ ነገሮች መካከል ይመስለኛል። በተጨማሪ እንግዲህ የፖለቲካ ሞቢላይዜሽን ኢንስትሩመንት አድርጎ የመጠቀም በፖለቲካ ኃይሎች በሃይማኖት ልዩነት፣ በጎሳ ልዩነት እነዚህም እንደ አንድ የማንቀሳቀሻ መሳሪያ አድርጎ የመጠቀም እና ከአንድ ጎሳ የወጡ ወጣቶችን ወደ ፖለቲካ ስልጣን ለመምጣት ወይንም ደግሞ የማይፈልጉትን የመንግስት ፖሊሲና የመንግስት ህግ ለመቃወም ወጣቶችን በጎሳቸው ወይንም ደግሞ በሃይማኖታቸው ላይ አንጠልጥሎ እንደ ፖለቲካል ሞቢላይዜሽን ኢንስትሩመንት መጠቀም ሌላኛው ወጣቶችን ወደ ግጭት ከሚመሩ ነገሮች መካከል ነው። ሌላ እንግዲህ በዋናነት እዚህ ሀገር ላይ አንዱ በተለይ ከዚህ ካለን የፌዴራል ስርዓት አንጻር በትክክል አናላይዝ መደረግ ያለበት ብዬ የማምነው ነገር ወጣቱ በሰፈር መታጠሩ ነው። ወጣቱ በሰፈር መታጠሩ ነው ስል ምን ማለት ነው? ለምሳሌ ባለፉት 25 ዓመታት ያደገ አንድ ወጣት የሚያውቀው ነገር ስለ ጎሳ፣ ስለ ክልሎች እንዲሁም ምናልባት ስለ ዞኑ፣ ስለ ወረዳ ነው። ነገር ግን አሁን ያለንበት ሉላዊ ሁኔታ ወይም ግሎባል ሁኔታ ከዛም በጣም የሰፋ የውድድር ዓለሙ ከኢትዮጵያም አልፎ በአፍሪካ እንዲሁም በዓለም አቀፍ ደረጃ እጅግ በጣም ብዙ የውድድር መድረኮች ያሉበት ሉል ላይ ነው በአሁኑ ሰዓት ያለ ነው። እነዚህን በዓለም አቀፍ ደረጃ የሚኖሩ የውድድር መድረኮች ወጣቱ ሊያያቸው፣ ሊገነዘባቸው፣ ኢቭን ሊያስባቸው እየቻለ አይደለም። እያንዳንዱ ኮዙ ከዚሁ ከሊተራይዜሽን ጋር የተያዘ በመሆኑ ወደ ግጭት ለመሄድ በጣም ቀላል ሆኖለታል። ሌሎች እንግዲህ ለምሳሌ የህግ የበላይነትን ከማክበርና ከማስከበር ጋር በተያያዘ እንደዚሁ አንድ የግጭት ምንጭ ሆኖ ይታያል። ሩልስ ኦፍ ዘ ጌም የሚባለው ነገር ለምሳሌ የህግ የበላይነት ከተከበረ ወጣቶች ወደ ግጭቱ እንኳን ቢገቡ ወደ ግጭት የገቡት ወጣቶች የግጭት አነሳሽ ወይም ደግሞ በግጭቱ የተሳተፉ አድራጊ የነበሩ ያስተባበሩ በህግ የበላይነት የሚጠየቁበት መድረክ እየቀረ በፖለቲካ ከለላ የማግኘት ወይም ደግሞ ፖለቲካል ሺልድ ውስጥ የመግባት ሁኔታዎች ይታያሉ። ስለዚህ ይሄ ነገር ሌላ ጊዜም ግጭት ቢፈጠር ተመሳሳይ ከለላ ወይም ደግሞ የፖለቲካ ሺልድ አገኛለሁ የሚል ሀሳብን በሀገሪቷ እያነገሰ በመምጣቱ ግጭት መፍጠርን ወይም በግጭት መሳተፍም እንደ ተራ ነገር አድርጎ መመልከትና ይሄም ሌላ መልቲፕላይንግ ኢፌክት እያመጣ ያለበት ሁኔታ ነው ያለው። ከዛ በተጨማሪ እንግዲህ ወጣቶች በኢትዮጵያ ባለው ነባራዊ ሁኔታ፣ ባለው የፖለቲካል ኢኮኖሚ ሁኔታ ማቴሪያሊዝም ላይ እጅግ የተንቀለቀለ ትውልድና ጀኔሬሽን እየተፈጠረ ነው ያለው። በዚህ የምንለው ፈልጌ ነው እውቀትንና የበለጸገ ሀሳብን ይዞ የተከበረ ሰብዕና ከመገንባት ይልቅ በቁስ ተሽሎ መገኘትን እንደ ግብ የያዘ የፖለቲካ ስርዓት በወጣቱ ውስጥ እንደ ኢንዶክትሪኔሽን የተስፋፋበት ጊዜ ላይ ያለ። ስለዚህ እነዚህን የቁስ ፍላጎቶቹን ለማሟላት የሞራል ስብናውና የስነ አመክንዮ ወይም ይሄ ሎጂክ የምንለውን ነገር በማጣቱ በቀላሉ ከቁስ ጋር የተንጠለጠለ ነገር በመሆኑ ቁሱን ሊያገኙለት በሚችሉት ነገሮች ሁሉ ወደ ግጭት ለመግባት ምቹ መደላደል ፈጥረውለታል።
ወጣቶች ግጭቶችን የማባባስ አቅማቸው በዚህ መልኩ ተገልጿል። ነገሮችን ለማረጋጋት፣ ሁኔታዎች ከቁጥጥር ውጪ እንዳይሆኑ ለማድረግ ያላቸው ኃይልስ እንዴት ይገለጻል?
በእውነት ወጣቶች ሊያደርጓቸው ከሚችሉ ነገሮች መካከል የመጀመሪያው የመጠየቅ ባህልን የማዳበር በመልቡናና አስተሳሰብ መገንባት አለባቸው። ይሄ the power of inquiry ነገሮች ለምን ሆኑ? አንድ ነገር ለምን በዚህ መልኩ ቀረበ? እንዴትስ እንደዚህ ሆነ? የሚሉ ነገሮችን የማመዛዘን ወይም ደግሞ የመጠየቅ ብቃት ማዳበር አለባቸው። የመጀመሪያው ነገር ወጣቶች ማለት ነው። በኢትዮጵያ ውስጥ አሁን በተለያዩ ጊዜ በወጣቶች መካከል የተፈጠሩ እንግዲህ ባለፉት 10 ዓመታት እንኳን የተመለከትኩት የተፈጠሩ ግጭቶች፣ የወጣቶች የእርስ በርስ ግጭቶች በዋናነት እንግዲህ በኢትዮጵያ ውስጥ የተፈጠረውን የፖለቲካ ምህዳር ላይ የተንተራሱ ናቸው። ለምሳሌ ከፌደራል ስርዓቱ ጋር፣ ከህገ መንግስቱ ጋር፣ ከፖለቲካው ክልና ጋር የሚነሱ ወደ ፖለቲካ የሚሄዱ ግጭቶች ተፈጥሯል በኢትዮጵያ ውስጥ። እጅግ በጣም የሚገርመኝ ነገር ለምሳሌ ግጭቶች ወይም ደግሞ በአንድ ሀገር ውስጥ ለምሳሌ የጥያቄዎች፣ የህዝብ ጥያቄዎች፣ የብሔሮች የሚሆኑ የብሔር ብሔረሰቦች፣ የህዝቦች ጥያቄዎች በተለያዩ የዓለማችን ሀገሮች ላይ ተከስተዋል። እነዛ ጥያቄዎች ደግሞ መልስ የሚያገኙበት ጊዜ ይመጣና መልስ እንዳገኙ ደግሞ ከዛ በኋላ ወደፊት ነው ማሰብ የሚችለው ያ ትውልድ ማለት ነው። እኔ በጣም አሁን ወጣቱን በጣም ኢንኳየር ማድረግ አለበት የከማምናቸው ነገሮች መካከል ለምሳሌ በኢትዮጵያ ለምሳሌ ከዛ ትውልድ ጀምሮ የተነሱ የብሔረሰብ ጥያቄዎች ጋር በተያያዙ የህገ መንግስቱ በታወጀ ጊዜ አነሰን በዛም ህገ መንግስቱ ምላሽ ሰጥቷል በህገ መንግስቱ የሚባሉ ነገሮች እያሉ የሀገሪቱ የመንግስት አስተዳደር ወደፊት መምራትን ትቶ ወደኋላ ታሪኮችን መንቀስ የጀመረው ለምንድን ነው ብሎ ኢንኳየር ማድረግ አለባቸው ለምሳሌ። እና የመጀመሪያው እንግዲህ ወጣቶች እኔ ማድረግ አለባቸው ብዬ ማስበው በእያንዳንዷ ነገር ላይ ለምን የሚል ጥያቄ፣ ለምን የሚል ጥያቄ በስነስርዓቱ ደግሞ በያዝ ሳይሆን የመጠየቅን ማዳበር አለባቸው። ሌላው ወጣቶች ማህበራዊ መስተጋብሮችን ከአንዱ ከሌላው ጋር ፈጥሮ የመተያየቅ ምንድን ነህ አንተ፣ እንዴት ነህ አንተ የሚሉ ጥያቄዎችን ከራሱ ከሌላው ወጣት ይህን በሀሳብ ወይም ደግሞ በጎሳ ወይም በሃይማኖት የሚለየውን ወንድሞ ቁጭ ብሎ እስቲ እናውራ የሚል ባህል ማዳበር አለባቸው። ወጣቶች እንግዲህ በዋናነት ማድረግ ያለባቸው ይሄ ነው። ሌላው እንግዲህ ወጣቶች ይገባናል የሚሏቸውን በመንግስት ምላሽ ሊሰጣቸው የሚገቡ ጥያቄዎችን ሰላማዊ በሆነ መንገድ፣ ዴሞክራሲያዊ በሆነ መንገድ መጠየቅን ደግሞ ኤክሰርሳይዝ ማድረግ አለባቸው። በሶስተኛ ደረጃ ወጣቶች በተለይ በኢትዮጵያ ባለው ነባራዊ ሁኔታ ዋናው ነገር አንዱ ሌላውን አፕሪሼት ማድረግ የማወቅ ለምሳሌ የቋንቋ ልዩነቶች ሊኖሩ ይችላሉ፣ የባህል ልዩነቶች ሊኖሩ ይችላሉ። እና ይህ ነገር በኢትዮጵያ ብቻ እንዳልሆነ መረዳት አለባቸው። ቅድም ካልኩ ነገር ጋራ ከሰፈር ወጣ ብሎ የመመልከት በጎረቤታችን ኬንያ ተመሳሳይ የህዝብ ስብጥር አለ። ናይጄሪያ ከ500 በላይ የተለያዩ ብሔር ብሔረሰቦች የሚባሉ ከ200 በላይ ቋንቋዎች አሉ። ወጣቶቹ ግን አሁንም ሳክነው ቁጭ ብሎ ተነጋግተው ጉዳዮቻቸውን እየፈቱ እየኖሩ ነው በጋራ ማለት ነው። ስለዚህ እዛ ውስጥ ግን ምን አለ? አፕሪሼሽን ይፈልጋል ይሄ ነገር። እገሌ ይሄ የዚህ ቋንቋ ባለቤት ነው፣ የዚህ ባህል ባለቤት ነው እና ይሄ ነገር እኔ ደግሞ ላከብርለት እንዲሁም ደግሞ ልወድለት ይገባል የሚል ነገር የእኔን ብቻ ብሎ ቼክ የማለት ባህልም ማስወገድ አለባቸው። ወጣቶቹ እነዚህን ነገሮች ካደረጉ መፍትሄ ይኖራቸዋል ብዬ አስባለሁ።
እንግዲህ ወጣቶች ወደ መልካሙ መንገድ ለመመለስ ፍላጎት ቢኖራቸውም እገዛ የሚፈልጉባቸው ብዙ ጉዳዮችም ያሉ ይመስለኛል። መንግስት፣ የግል ተቋማት፣ ግብረሰናይ ድርጅቶች ለወጣቶች ጉልበት የሚሆኑ መርሃ ግብሮችን በምን መልኩ መቅረጽ ይገባቸዋል?
አመሰግናለሁ። እንግዲህ እዚህ ጋር መጀመሪያ ወጣቱ ከመንግስትና ከሌሎች የባለድርሻ አካላት ምላሽ ከመጠበቁ በፊት ወጣት ወደ ግጭት መግባት ማለት ምን ማለት ነው የምትለውን ነገር አስቀምጬላችኋለሁ። አንድ ወጣት ወደ ግጭት ገባ ማለት የወጣት የማቹሬሽን ፕሮሰስ ወይም ደግሞ የእድገት ፕሮሰስ ተገታ እንደማለት ነው በሌላ አገላለጽ። እነዚህ ወጣቶች ወደ ግጭት የገቡ ወጣቶች ከጊዜ በኋላ የተጋጩበት ነገር አሁን ለምሳሌ እድሜያቸው እንዳልከው አለፍ ሲል የተጋጩበት ነገር እርባና ቢስ እንደነበረ ሲገባቸው ማህበራዊና ስነ ልቦናዊ ቀውስ ውስጥ ይገባሉ። ስለዚህ ወደ ግጭት ከመግባታቸው በፊት ኢንኳየር ማድረግ አለባቸው የምንለው ለምንድን ነው? አንድ ነገ እነሱ ላይ ራሱ የሚፈጥረው ተጽዕኖ አለ፣ ኔጋቲቭ የሆነ ተጽዕኖ አለ። አንድ በግጭት ውስጥ ያለፈ ወጣት ነገ ከነገ ወዲያ ጎልመስ ብሎ ወደ አንድ የፖለቲካ ፍርሃት ውስጥ እንኳን ቢገባ የወጣትነት ዘመን የግጭት ታሪኩ እየተነሳ በፓርቲ ዲሲፕሊን እና በሌሎች ነገሮች እየተቀየደ አቅሙን ሳያጎለብት ወይም ደግሞ ብቁ አመራር መሆን የሚችል የነበረ ወጣት በትንሹ በወጣትነት ላይ በስህተት ተገፍቶ በሰራ ስህተት ላይ እድሜ ልኩን መድረስ ከነበረበት ደረጃ ሳይደርስ ይገባል ማለት ነው። ስለዚህ የእድገት ፕሮሰስን እንደሚገታባቸው ወጣቶቹ መረዳት አለባቸው የሚጀምረው ማለት ነው። ከዛ በተረፈ እንግዲህ እኔ ለመንግስት ወይም ደግሞ ለሲቪል ተቋማት ለእንትና ብዬ የማነሳው ነገር የለም። በዋናነት ግን በኢትዮጵያ ውስጥ ለወጣቶቹ እንደ መፍትሄ መሆን ያለባቸው ነገሮች አንደኛው እንግዲህ በኢትዮጵያ ውስጥ በተለያየ ቦታ ላይ በተለያየ መስክ ውጤታማ የሆኑ የሀገራችን አንቱ የተባሉ ሰዎች አሉ እና ወጣትነት የሥራ ዘመን ነው። ዛሬ አንቱታ ላይ የደረሱ ሰዎች አንቱታ ላይ የደረሱት ወጣትነታቸውን እንዴት አሳልፈው የሚል የህይወት ተመክሮ ልምዶቻቸውን ያካፍሉበት የሚችሉባቸው መድረኮች ለወጣቶች በየክልሉ በየወረዳው በየዞኑ መመቻቸትና መንግስት ይህንን ዘርግቶ መተግበር አለበት ያምናለሁ። ከዚህ ጋር በተያያዘ በነገር ላይ በቅርቡ እኛ አሁን እየሰራንበት ያለነው ልንጀምር ያሰብነው ነገር አለ። ሜሞሪያል ሌክቸር ፎር ዩዝ የሚባል ፕሮግራም እየዘረጋን ያለነው በኢትዮጵያ ውስጥ አንቱ የተባሉ ሰዎች አሉ፣ ኖሮ እየኖሩ ያሉ፣ ኖረው ደግሞ ያለፉ። የእነሱን ታሪክም እያነሳን ለወጣቱ ሌክቸር ልናደርግ የምንችልበትን መድረክ እና ትምህርት ሊወስዱበት የሚችሉበትን መድረክ በቅርቡ ይዘን እንቀርባለን ብለናል። ሌላው እንግዲህ በየአካባቢው መጀመሪያ እንደ አንዱ ችግር ብዬ ካነሳቸው ነገሮች መካከል የወጣቶች የአቻላቻ ግንኙነት መፍጠሪያ መድረኮች መዘጋት ነው ብያለሁ። ስለዚህ አሁን በተለይ የወጣቶችና ስፖርት ሚኒስቴር ከመንግስት አንጻር እንዲሁም ደግሞ ሲቪል ሶሳይቲ የሆኑ ተቋማትና የባህልና ቱሪዝም ሚኒስቴር በጋራ ሆነው በየአካባቢው ወጣቶች ተፈጥሮ የሚያዳብሩበት የሚማማሩበት ሀሳብ የሚለዋወጡበት የሚተዋወቁበት አማተር የሆኑ ክበባትና ማህበራት እንደገና ማሲቭ በሆነ ሁኔታ በኢትዮጵያ መጀመርና መዘርጋት አለባቸው ብዬ አስባለሁ። ይሄ ከመንግስትና ከሲቪል ተቋማት የሚጠበቅ ነው። ሌላው እንግዲህ ወጣቶች ኳሊቲ የሆነ ተሳትፎ የሚያደርጉበትን መድረክ መንግስት ማመቻቸት አለበት። ተሳትፏቸው ዴሞክራሲያዊና እንዲሁም ደግሞ የተሳተፉበት ነገር ውጤታማ ኢፌክቲቭ መሆኑን በሚያረጋግጥ መልኩ መንግስት ወጣቶች እንዲሳተፉ ሁኔታዎችን ማመቻቸት አለበት እያምናለሁኝ። እንግዲህ ከዚሁ ጋር በተያያዘ በተለይ ከዩኒቨርሲቲዎች ውስጥ እንደሚፈጠሩ ግጭቶች የጁኒየር ተማሪዎች ለምሳሌ የሲኒየሮቻቸው ታዛዦች ሆነው ግጭት ውስጥ ገብተው ከትምህርት ተባረው የእድገት ፕሮሰሳቸውን ተገቶ ከትምህርት ዓለም ተገለው እንደገና ወደ ቤተሰቦቻቸው ሄደው ወደ ድህነት ኑሮ የሚቀላቀሉበትን ሁኔታ አስተውለናል እና እነዚህን ሁኔታዎች ሊያስተምር ይችላል ብዬ ያመንኩበትን ከህይወት የተሞክሮ የተነሳ የቅርቃር የገባ ትውልድ የሚል መጽሐፍ በህትመት አውጥቻለሁ። ገበያ ላይ ነው ያለው። የዩኒቨርሲቲ ወጣቶች እንዴት ወደ ግጭት እንደሚገቡና ከግጭት ውስጥ ደግሞ ማን እንደሚያተርፍ ማን እንደሚጎዳ በተለይ አዲስ ገቢ ተማሪዎችን ሊጠቅም በሚችል ሁኔታ የተዘጋጀ ነገር አቅርቤያለሁ።
እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የህግና ፖሊሲ ጥናት ባለሙያ፣ ወጣቶችን በሚመለከቱ መርሃ ግብሮች ውስጥ በተለያዩ ኃላፊነቶች ትሰራለህ። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
ሀብታሙን እና እንግዳውን እናመሰግናለን። እናንተም በዚህ ጉዳይ ላይ አስተያየት ካላችሁ አስተያየታችሁን በአትቪዮ አማሪክ የፌስቡክ ገጻችን ላይ ስጡን። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የተከበራችሁ አድማጮች አሁን ከመሰናበታችን በፊት አንድ ሙዚቃን ጋብዛችሁ አድማጮች ለምሽቱ አሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።